The Voice of America. በርካታ ሰዎች ከመኪና እንዲወርዱ ተደርገው በጅምላ ሲገደሉ የሚያሳየው አሰቃቂ የግድያ ሪፖርት መደበኛና ኢ መደበኛ የመንግስት ኃይሎች ከወራት በፊት የፈጸሙት መሆኑን ይሰመኩ ገለጸ። ድርጊቱ የተፈጸመው ባለፈው ታህሳስ ወር መሆኑን ኮሚሽኑ ባደረገው የምርመራ ማረጋገጡን ለአሜሪካ ድምጽ ያብራሩት የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ሲኒየር ዳይሬክተር አቶ ይበቃል ግዛው ቪዲዮ ከዚህ በፊት ካለው መረጃ ተጨማሪ ኃይሎች በድርጊቱ እንደሚሳተፉ ወይም እንደተሳተፉ እንደሚጠቁም ገልጸዋል። ኮሚሽኑ ከዚህ ቀደም ባደረገው ምርመራ ጉዳዩን ለመንግስት በማሳወቅ ተጨማሪ ምርመራ ተደርጎ አጥፊዎች ለህግ እንዲቀርቡ ማሳሰቡንም አንስተዋል። በኮሚሽኑ የሚሰጡትን ምክረ ሐሳቦች ለመተግበር ጥረቶችን በማድረግ ላይ መሆኑን መንግስት በተደጋጋሚ ቢያሳውቅም በዚህ ግድያ ዙሪያ ግን እስካሁን በተናጠል የተናገረው ነገር የለም። አቶ ይበቃል ግዛው ባለፈው ቅዳሜ ከሰኔ 11 በምዕራብ ወለጋ ጊምቢ ወረዳ ቶሌ ቀበሌ የተፈጸመውን ጥቃት በተመለከተ ደግሞ በጥቃቱ በጣም ከፍተኛ ቁጥር ያላቸው ሰዎች መገደላቸውን ተናግረዋል። በኢትዮጵያ በተደጋጋሚ እንዲህ ያሉ የንጹሃን የማህበረሰብ ግድያዎች እየጨመሩ መምጣታቸውን ይህም ደግሞ በማህበረሰቡ ላይ የሚያሳድረውን ተጽዕኖን በተመለከተ የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች ጉዳይ አጥኚ ጠይቀናል። ይህንን ያካተተ ዘገባ ኬኔዲ አባተ እንደሚከተለው ይዟል።
በርካታ ሰዎች ከመኪና እንዲወርዱ ተደርገው በጅምላ ሲገደሉ የሚያሳይ አሰቃቂ ተንቀሳቃሽ ምስል ከትናንት በስቲያ ቅዳሜ መጋቢት 11 ጀምሮ በማህበራዊ መገናኛ ብዙሃን በመሰራጨት ላይ ይገኛል። ብዙዎችን ያስደነገጠውን ይህን ቪዲዮ በተመለከተ ምርመራ ማድረጉን ያስታወቀው የኢትዮጵያ ሰብአዊ መብቶች ኮሚሽን ከህግ ውጭ የተፈጸመ ግድያ ያለው ይህ ድርጊት መጋቢት 2/2014 ዓ.ም በኢትዮጵያ የአፋርና የአማራ ክልሎች የተፈጸሙ የሰብአዊ መብቶችና የዓለም አቀፍ የሰብአዊ ህግ ጥሰቶች ላይ ባወጣው ሪፖርት ውስጥ ከተዘረዘሩ ክስተቶች አንዱ መሆኑን ነው የገለጸው። አቶ ይበቃል ግዛው በኢሰመኮ የሰብአዊ መብቶች ክትትልና ምርመራ ሲኒየር ዳይሬክተር ናቸው።
ቪዲዮ ላይ ባደረግነው ማጣራት መሰረት ከዚህ ቀደም የኢትዮጵያ ሰብአዊ መብቶች ኮሚሽን መጋቢት 2 ቀን ያወጣው በኢትዮጵያ የአፋርና የአማራ ክልሎች የተፈጸሙ የሰብአዊ መብቶችና ዓለም አቀፍ የሰብአዊነት ክስተቶች ላይ የተደረገ ምርመራ ሪፖርት በሚል ያወጣነው ሪፖርት ነበረ። እዚህ ሪፖርት ላይ በጦርነቱ ተሳታፊ የነበሩ ሁሉም ኃይሎች በመንግስት በኩል ያሉ መደበኛና ኢመደበኛ የሆኑ ኃይሎች እንዲሁም የትግራይ ኃይሎች የፈጸሟቸውን የሰብአዊነትና የሰብአዊ መብት ጥሰቶች በተመለከተ በዝርዝር የሚያመላክት ሪፖርት ነው የነበረው እና ትልቅ ሪፖርት ነው። ቪዲዮው መንቀሳቀስ መገናኛ ብዙሃን ላይ መዘዋወር ከጀመረ በኋላ ይሄ ጉዳይ የት ቦታ የተፈጸመ ጥሰት ነው ብለን ምርመራ ማድረግ ስንጀምር ነው ቪዲዮውን ይዘን ከዚህ ቀደም በዚህ ሪፖርት ላይ ያመላከተውን ዝርዝር ድርጊት የሚመለከት መሆኑን ነው የሚገልጸው።
ቪዲዮው ግን አሁን እንደ አዲስ ነው እናንተም ያያችሁት ወይስ በፊት ነበራችሁ?
ያ ቪዲዮውን ከማህበረሰቡ ጋር እኩል ነው ያየነው። ምርመራውን ባደረግንበት ወቅት ቪዲዮ አልነበረ። ግን ምንድነው ያደረግነው? ቪዲዮ ከወጣ በኋላ ይሄ ድርጊት የት ነው የተፈጸመው ቢለው ወዲያው አይደለም የደረስንበት። ለዚህ ድርጊቱ የት የተፈጸመ እንደሆነ ለማጣራት የሚያስችሉን የቴክኒክ ምርመራዎች ቪዲዮ ላይ አድርገናል። በኋላ ቦታው በምርመራው ላይ የተጠቀሰው በአማራ ክልል የኦሮሞ ህዝብ ዞን ሊሆን እንደሚችል ስንረዳ በወቅቱ ቦታው ላይ ሄደው ምርመራ ያደረጉ የኛ መርማሪዎችም ቪዲዮን እንዲመለከቱ አድርገናል። የቪዲዮዎች ላይ ደግሞ የቴክኒክ ምርመራ በኮምፒውተር ለማድረግ የሚችሉ ባለሙያዎች ስላሉ እነሱም ቪዲዮን እንዲመረምሩ አድርገን ቦታው የት እንደሆነ በትክክል ከለየም በኋላ ቀደም ሲል እኛ መርምረን ይፋ አድርገን የነበረው ድርጊት የሚያሳይ ቪዲዮ እንደሆነ ያረጋግጣል።
በወቅቱ ኮሚሽኑ ወደ ስፍራው አቅንቶ ከአካባቢው ህብረተሰብ ባጣራው መረጃ መሰረት የመንግስት የጸጥታ ኃይሎች በሁለት የጭነት መኪኖች ጭነው ያመጧቸውና ወደ 30 የሚጠጉ የኦነግ ሸኔ አባሎች ናቸው ያሏቸውን ሰዎች በጅምላ በጥይት ደብድበው መግደላቸውን አመልክቷል። ድርጊቱን የፈጸሙት የትኞቹ የጸጥታ ኃይሎች እንደሆኑ ከቪዲዮው በኋላ ተጨማሪ መረጃ ስለመገኘቱ አቶ ይበቃል ያብራራሉ።
ቪዲዮውን በተመለከተ በወቅቱ እኛ ድርጊቱ የተፈጸመበት ቦታ ላይ ደርሰን ማስረጃዎችን አሰባስበናል፣ ነዋሪዎችን አነጋግረናል። መረጃ ያላቸው ሰዎች በወቅቱ የገለጹልን የመከላከያ ሰራዊት አባላት ነበሩ ብለው ነው በደፈነው። ነገር ግን ቪዲዮ ወጥቶ ከተመለከትነው በኋላ በዋናነት ከመንግስት ውጭ ከመከላከያ ሰራዊት ውጭ ያሉ ሌሎች መደበኛና መደበኛ ያልሆኑ የታጠቁ ኃይሎች በዚህ ድርጊት ውስጥ ሰፊ ሚና ሊኖራቸው እንደሚችል ተገንዝበናል። ስለዚህ ይህንኑ መሰረት ተጠያቂነት የማረጋገጡ ኃላፊነት የመንግስት ስለሚሆነው የትኛውም ቤት አጠቃላይ ሊፈጽመው ተጠያቂነት የማረጋገጥ ኃላፊነት የመንግስት ስለሆነ በአስቸኳይ ይህንኑ ምርመራ አድርጎ ተጠያቂነት እንዲያረጋግጥ ግፊት እያደረግን ያለነው ጥሪ እያቀረብ
እስካሁን ከመንግስት የተወሰዱ እርምጃዎችን በተመለከተ የተሰጣችሁ ምላሽ ግን አለ?
አዎ፣ በመከላከያ ሰራዊት በኩል ጉዳዩ በወቅቱ በነበረው መረጃ መሰረት በመከላከያ ሰራዊት አባላት መፈጸሙ ስለነበረ ኮሚሽኑ አግኝቶ የነበረው መረጃ ይህንኑ ገልጸንላቸው በእናንተ አባላት የተፈጸመ ስለሆነ ምርመራ ማጣራት አለባችሁ ብለናቸው ተቀብለው የተወሰነ እንቅስቃሴ አድርገዋል። በእኛ በኩል ግን ይህንን እንዲያደርጉ በቅርብ ድጋፍ አድርገናል። ግኝቶቹን ካገኘን በኋላ ምርመራ አድርጉ ስንል ምርመራው ደግሞ ደረጃውን በጠበቀ መንገድ እውነትን በሚያወጣ መንገድ መከናወን ስላለበት ይህን እንዴት እንደሚያደርጉ ለፌደራል ፖሊስም ለመከላከያ ሰራዊትም ለፌደራል አቃቤ ሕግም የአቅም ግንባታ ስልጠናዎችም ሰጥተን በእኛ በኩል ይህንን ድጋፍ አድርገናል።
ድርጊቱ የተፈጸመበትን ጊዜና ቦታ በተመለከተ ደግሞ ተከታዩን ብለዋል።
ትክክለኛ ጊዜው መግለጫችን ላይ እንደጠቀስ ነው በታህሳስ ወር የመጀመሪያ ሳምንት ላይ እንደተፈጸመ የሚያሳይ ነው። ቀኑን በትክክል በወቅቱም ቢሆን ያነጋገርናቸው ምስክሮች ትክክለኛ ቀኑን ሊገልጹልን አልቻሉ። ነገር ግን ታህሳስ ወር 2017 የመጀመሪያ ሳምንት በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን ደዋ ጨፋ ወረዳ ልዩ ቦታው እንቶሊ የሚባል አካባቢ ነው ማለት ነው።
በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን ደዋ ጨፋ ወረዳ ልዩ ቦታው እንቶሊ በተባለ ስፍራ ተፈጽሟል የተባለውንና በማህበራዊ መገናኛ ብዙሃን ዘዴዎች በመሰራጨት ላይ የሚገኘውን አሰቃቂ ግድያ በተመለከተ ከኢሰመኮ ውጭ እስካሁን ይፋዊ መግለጫ ያወጣ አካል የለም። ምንም እንኳን በኮሚሽኑ የሚሰጡትን ምክረ ሐሳቦች ለመተግበር ጥረቶችን በማድረግ ላይ መሆኑን መንግስት በተደጋጋሚ ቢያሳውቅም በዚህ ግድያ ዙሪያ ግን በተናጠል ያለው ነገር የለም። በኢሰመኮ የሰብአዊ መብቶች ክትትልና ምርመራ ሲኒየር ዳይሬክተር አቶ ይበቃል ግዛው ቀዳሜ ሰኔ 11 2014 ዓ.ም ተመረተ በምዕራብ ወለጋ ጊምቢ ወረዳ ቶሌ ቀበሌ የተፈጸመውን ጥቃት በተመለከተም ለቪኦኤ ማብራሪያ ሰጥተዋል። በጥቃቱ ከፍተኛ ቁጥር ያላቸው ሰዎች መገደላቸውን ኮሚሽኑ ከእማኞች ማረጋገጡን ገልጸው የሟቾችና የተጎጂዎች ትክክለኛ ቁጥር ግን ገና በመጣራት ላይ ነው ብለዋል።
ይሄም ድርጊት እንደዚሁ በጣም የሚያሳዝን በርካታ ንጹሃን ዜጎችን ህይወት የቀጠፈ ነው። ድርጊቱ የተፈጸመው ቅዳሜ ነው። ስለዚህ ከሰኞ ጀምሮ በመንግስትና በኦሮሞ ነጻነት ግንባር ወይም በተለምዶ ኦነግ ሸኔ መካከል በአካባቢው ግጭት የነበረ መሆኑን መረጃ አለን። ሆኖም የኦነግ ሸኔ ታጣቂዎች ሰኔ 11 ቀን በግምት ከጠዋቱ 3 ሰዓት ጀምሮ በዚህ ቀበሌ የሚኖሩ ንጹሃን ዜጎች ላይ በጅምላ ግድያ ፈጽመው አካባቢውን ለቀው መሄዳቸውን መረጃዎች ደርሰውናል። እዛ የሚኖሩ ነዋሪዎችን፣ ተጎጂዎችን፣ የአካባቢው አስተዳደሮች፣ የጸጥታ ኃይሎች በማነጋገር መረጃዎችን አሰባስበን ጥቃቱ መፈጸሙንና በማን እንደተፈጸመ ካረጋገጥን በኋላ ነው መግለጫውን ያወጣነው ማለት ነው። እንዲህ አይነት ሰፊ የሆነ ከፍተኛ ቁጥር ያላቸው ሰዎች ሲሞቱ ወይም የከፈለ መብት ይደርስባቸው ትክክለኛ ቁጥራቸውና ማጣራት ሰፊ ጥረት ጠይቀናል። በእኛ በኩል ያንን አሁን በማድረግ ላይ ነው። እስካሁን ባለን መረጃ ትክክለኛ የሟቾችን ቁጥር ለመናገር የሚያስችል በቂ መረጃ ባይኖረም ድርጊቱ ግን በጣም ሰፊ እንደነበረ በጣም ከፍተኛ ቁጥር ያላቸው ሲቪል ሰዎች፣ ወጣት፣ ሴት፣ አዛውንት ሳይል በጅምላ እንደተገደሉ ነው ያለን መረጃ።
ከዚህ ቀደም በንጹሃን ላይ እጄን አላነሳም ሲል የሚደመጠውና መንግስት ኦነግ ሸኔ የሚለው ራሱን ደግሞ የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን የቅዳሜውን የንጹሃን ጭፍጨፋም እንዳልፈጸመ ወኪሎቼ በሚላቸው አካላት በመግለጽ ላይ ነው። ይሁን እንጂ ጠቅላይ ሚኒስትር አብይ አህመድን ጨምሮ መንግስታቸውና ጥቃቱ የተፈጸመበት አካባቢ የሚኖሩ እማኞች ጣታቸውን በቡድኑ ላይ ቀስረዋል። ያም ሆነ ይህ በንጹሃን ላይ የሚደርሱ አሰቃቂ ግድያዎች በኢትዮጵያ በተደጋጋሚ የሚሰሙ ክስተቶች ከሆኑ ሰነባብተዋል። ይህ ጉዳይ በማህበረሰቡ ላይ ምን ተጽዕኖ እንደሚኖረው አስተያየታቸውን የጠየቅናቸው የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች ጉዳይ አጥኚ አቶ ፍስሐ ተክሌ ይህን ይላሉ።
በተለይ ከዚህ ከጦርነቱ ከእንትን ከተጀመረ በኋላ እንደዚህ አይነት ቪዲዮዎች በጣም ብዙ ናቸው የወጡት። ባለፈው ራሱ ከናይወት ሰው ሲቃጠል የሚያሳይ ቪዲዮ ወጥቷል። አንደኛውም ሲደበደብ፣ አሁን ደግሞ እዚህ ካምፔላ ውስጥ እንደዚሁ የሆነ ብዙ እጁን ታስሮ ሲል የነበረ ልጅ እንዲሁ ሲገደል ያየ ናቸው። ብዙ ነገሮች እየወጡ ነው እና አሰቃቂ ናቸው። ሁለተኛ ደግሞ ያለውን የተጠያቂነት መጥፋት ራሱ የሚያሳዩ ናቸው። ይህን ሁሉ ድርጊት ሲፈጽሙ ቪዲዮ እየተቀረጹ መሆኑ ራሱ ያለውን ሌቭል ኦፍ ኢምፒዩኒቲ ወይም ያለመጠየቅ ስሜት ነው የሚያሳየው እና እንደ እርምጃም ሲወሰድ አናይም። እንግዲህ ብዙ የተወሰኑትን አሁን መንግስት ያመናቸውን የኦሮሞ ገዳ መሪዎች ወደ ምስራቅ ሸዋ ሲገደሉ አሁን እሱ መንግስታም ነው። ግን ምንም እርምጃ ሲወሰድ አይም መለማመድም መጥተዋል። ይረብሻል ሳይኮሎጂካሊ። ከዛ ውጭ ደግሞ በቃ መለመዱ ራሱ ደግሞ የሚያሳስብ ነገር ነው።
ምናልባት አሁን ሰሞኑን በተፈጸሙት በእነዚህ የጭካኔ ድርጊቶች ላይ በእናንተ በኩል የተጀመረ የማጣራት የጥናት ነገር አለ?
ባለው ሁኔታ ሁሉም ነገር ላይ እንግዲህ በቀላሉ ለማጣራት ከባድ ነው። ምክንያቱም በጣም ፖላራይዜሽን ስላለው ሁሉም ወገን ሁሉ ነገሮችን ወደ ፖለቲካዊ ጥቅም መቀየር ይፈልጋል እና እውነቱን ለመድረስ በጣም ከባድ ነው። እና የጀመርናቸው ነገሮች አሉ፣ ግን ያው ጊዜ ይፈጃል።
ኢሰመኮ ከህግ ውጭ የሚፈጸሙ ግድያዎችንና የንጹሃንን ጥቃት አስመልክቶ ባወጣቸው መግለጫዎቹ መንግስት በሲቪል ሰዎች ላይ ተጨማሪ ጥቃት እንዳይፈጸም አስፈላጊ የሆኑ የመከላከል እርምጃዎችን እንዲወስድና ለችግሩ ዘላቂ መፍትሄ እንዲያፈላልግ ያሳሰበ ሲሆን የተሟላ የወንጀል ምርመራ ተደርጎ ተጠያቂነት እንዲረጋገጥም ጠይቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።